መቼም የዛሬ 20 ዓመት የተጫረው ጦርነት በምን ምክንያት ተጫረ የሚለው ጉዳይ ምስጢር እንደሆነ የሚቆይ ይመስለኛል። ምናልባት ብዙዎቻችን ወይም ብዙ ምሁራን ተመራምረውበት ጠይቀው፣ ጋዜጠኞችን ብዙ ጊዜ ጠይቀው መልስ ያላገኙለት ምክንያት ነው። ያነሳችሁት የኢኮኖሚ ጉዳይ፣ የኢኮኖሚ ችግርና የባድመ የመሬት ይዞታ ጉዳይ በሰበብነት ለመቅረብ በዚህ ዘመን በ21ኛው መቶ ክፍለ ዘመን መጀመሪያ ላይ በ20ኛው መቶ ክፍለ ዘመን መጨረሻ ላይ እንዲህ አይነት ጦርነት ይቀሰቀሳል ለማለት ምናልባት አስቸጋሪ ነው። ሁለቱም እኩል አይነት ክበቦች ናቸው። በምጣኔ ሀብትም ምክንያት ይሁን በባድመ በመሬትም ምክንያት ይሁን ሁለቱ እነዚህን ሰበቦች ለመዋጋት እንደ ምክንያት አድርገው አነሱ ማለት በጣም አስቸጋሪ ነው። ምናልባት ምስጢሩን እስካሁን ድረስ ከነሱም ወገን ሊነግሩን ፈቃደኛ የሆኑ የሉም። አቶ መለስ የሉም። አሁን ምናልባት አቶ ኢሳያስ የሚያውቁት ነገር ይኖር ይሆናል። አንድ ቀን ይገልጹት ይሆናል ምን እንደሆነ ዋናው መሰረታዊ አስኳል የሚባለው ሰበብ ለዚህ ጉዳይ። ለማንኛውም ግን ለሁለቱ ህዝቦች መጋጨት ህዝቦች አይደለም ይቅርታ አድርጉልኝ፣ ለሁለቱ መንግስታት፣ ለሁለቱ ገዢ ፓርቲዎች መጋጨት ምክንያት ነው ተብሎ የተገለጸው ወይም ክብሪቷ እሳቷ የተጫረችው ባድመ ላይ ነው። እሳት የሚጠፋው ደግሞ መሰረቱ ላይ ሲጠፋ ነው፣ የባድመ ጉዳይ መፍትሄ ሲያገኝ ነው። እዚህ ላይ የስነ ልቦና ጉዳይ አለ፣ የእልህ ጉዳይ አለ። ሁለቱም መንግስታት በባድመ ጉዳይ ሌላ ምንም ቢሰጡ ጉዳያቸው አይደለም፣ ባድመን ብቻ ይቆጣጠር አንደኛው ወገን ብለው ትንታኔ የሚሰጡ ሌሎችም ሰዎች አሉ፣ ምሁራን አሉ፣ እንግዲህ ከተለያዩ ምክንያቶች ማለት ነው። ስለዚህ የባድመ ጉዳይ መፍትሄ ማግኘት ቁልፉ ጉዳይ ነው እንበል ለጊዜው። ነገር ግን በዚያ ጦርነት ውስጥ ብዙ የጠፋ ነገር አለ። የሰው ሞራል፣ የሁለቱም ህዝቦች ሞራል፣ በሁለቱ ህዝቦች መካከል ያለው ግንኙነት፣ እስከ ዛሬ ድረስ የዘለቀው የምጣኔ ሀብቶች ድቀት ወይም ደግሞ ከሰላም ሊያገኙ ሊያተርፉ የሚችሉት ትሩፋት ሁሉ መቅረት፣ ከሰባ ሺህ በላይ ወጣት መርገፉ፣ በመቶ ሺዎች የሚቆጠሩ መጎዳታቸው፣ ንብረት መውደሙ፣ እነዚህ ሁሉ የዚያ ጦርነት ትሩፋት ናቸው። አሁን ወደ ሰላም እንምጣ ሲባል እነዚህ በጦርነቱ ውስጥ የደረሱ ጉዳቶች ምን ሊሆኑ ነው? እንዴት ሊታዩ ነው? እንዴት ታያቸዋላችሁ እናንተ? ዶክተር ብሩክስ።
አመሰግናለሁ። ትልልቅ ነጥቦችን ያነሳኸው ጉዳቱን በደንብ በሚገባ አቶ ሰለሞን ዘርዝረኸዋል። በሞትም፣ በሳይኮሎጂካልም፣ በሁሉም፣ በኢኮኖሚም፣ በዲስሎኬሽንም፣ በሁሉም፣ በመለያየትም፣ ትዳርም መፍረስ፣ ልጆችም አባት እዛ እናት እዚህ፣ የስራ ወንድሞቻችን መሀል ሀገር ግማሹ እዛ ወዲህ መባረር፣ ያ መባረር ብዙ ነገር ደርሷል። ይሄ ልክ ነው። እንግዲህ ወደፊቱን ስናስብ ዊን ዊን ሲቹዌሽን ለመፍጠር መቼም ከባድ ቢሆንም
ሁለቱም አሸናፊ የሚሆኑበት ማለት ነው፣ ተሸናፊ የማይኖርበት ማለት ነው።
አዎ፣ ቢገር ፒክቸር ትልቁን ስዕል ይዞ በዛ አኳያ ሁለቱም ህዝቦች ሁለቱም መንግስታት ናቸውና ውሳኔ የሚሰጡት በህዝብም ተደግፈው በሲቪክ ሶሳይቲዎችም ተደግፈው ሁለቱም በዛ ሊንቀሳቀሱ ጥሩ ነው። እኔ አሁን የሚታየኝ ምንድን ነው፣ ሁለቱ ህዝቦች የተጠናከረ ፓብሊክ ዲፕሎማሲ መካሄድ አለበት። ሃይማኖት መሪዎች፣ ምሁራኖች፣ በአውሮፓ በሰሜን አሜሪካም ኢትዮጵያም አዲስ አበባ ተጀምረዋል። ኢትዮጵያውያን ትውልድ ኤርትራዊ የሆኑ እና ትውልድ ኢትዮጵያ የሆኑ በሙሉ ጥሩ በጎ ነገር እያየን ነው።
አሜሪካም ውስጥ አሉ እንደዚህ አይነት ንቅናቄዎች በተለያዩ ከተሞችና ግዛቶች እንደ ካሊፎርኒያን የመሳሰሉ አካባቢዎች አውቃለሁኝ። ሳንሆዜ ትልቅ የኢትዮጵያና ኤርትራውያን ህብረት አለ።
እንዴ በዩኒቨርሲቲ ደግሞ እኔ ለወንድሜም ለአድማጭ መጋራት የምፈልገው ኦሃዮ ስቴት ዩኒቨርሲቲም አስተምራለሁ። አሁን ኤሶ የሚባል ድርጅት አላቸው፣ ኢትዮጵያን ኤሪትሪያን ስቱደንት ኦርጋናይዜሽን ይባላል።
እና አሁን ደረጃ በተለይ
ዩኒቨርሲቲ ተማሪዎች ናቸው፣ ብዙ ናቸው፣ በርካታ ኤርትራና ኢትዮጵያኖች። ከዛ አልፈው አመታዊ እንኳን ኢንተርናሽናል ቀን ሲሆን በዩኒቨርሲቲው እና ሁለቱም ወገኖች ይህንን ቁስል ለማዳን ምን ይባላል አባባል አለ፣ ታይም ሄልስ ይላል ይባላል። ማለት ጊዜ ነው የሚያድነን ሁላችን። ቁስላችንን ተጠግኖ አየር ንፋስ ሲያገኝ ሁሉም ጊዜውን አግኝቶ ከራሱ ጋር የተነጋገረ እየተመካከረ ሀሳብ የተለዋወጠ ሁለቱም ህዝብ እየዳነ ይመስለኛል። አሁን ወቅቱ አሁን ነው ወቅቱ ተማሪዎች እርስ በርሳቸው የኤርትራም የኢትዮጵያ ተማሪዎች የሚመካከሩበት፣ የሚተዋወቁበት፣ በወንድምና በእህትነት የሚታዩበት፣ ምሁራን፣ የሃይማኖት መሪዎች ሁሉም ሁለቱ መንግስታት የእነዚህን እገዛ ይጠይቃሉ፣ ያስፈልጋቸዋልም ባይ ነኝ። ይሄ ያለማቋረጥ ሁኔታ ኢትዮጵያ ውስጥ ውይይት ማድረግ ኮንፈረንስ ማድረግ ሲሆንማ አስመራም ነበረ። እንግዲህ ጊዜው ሁኔታው ከፈቀደ ማለት ነው። አውሮፓም በአሜሪካም ሁሉም የተቀራረበ ልብ ለልብ ይነጋገር ችግሩን ይፈተዋል ባይ ነኝ። አሁንም አቅጣጫችን ወደዛ ወደ ጥሩ ሁኔታ እየሄደ ነው። ሌላ አይደለም ጠቅላይ ሚኒስትሩም እንዳስቀመጡት ወደ ኖርማላይዜሽን መድረስ አለብን። እንደ ጥንቱም በአየርም፣ በባቡርም፣ በመኪናም፣ በአውቶቢስም ኤርትራ ወገኖቻችን ወዲህ መጥተው ኢትዮጵያኖች ወደዛ ሄደው እንደልባቸው ዘመድ የሚታየቁበት ንግድም የሚሰሩበት እንደልባቸው ምጽዋም አሰብንም ለማየት ኢትዮጵያኖች የሚሄዱበት ኤርትራኖችን ባህር ዳር እንደጠንኩችማ የፈለጉበት እየሄዱ እነሱ ከወንድሞቻቸው ጋር ጊዜያቸው የሚያሳልፉበት የሚሰሩበት የሚከብሩበት ሁኔታ ህግና ሬጉሌሽንን በደንብ ጥንቃቄ ተሰርቶ በሁለቱ ሀገሮች መንግስታት መሰረት በዛ ሁኔታ የሁለቱን ሀገራት ህዝቦች ማጠናከር ይቻላል። ወቅቱ አሁን ነው ነው ብሎ ወቅቱ አሁን ነው። ወቅቱ ደግሞ ፕሮአክቲቭ የሆነ ኢንቮልቭመንት ያስፈልጋል። በኤርትራኑ ወገኖች በኢትዮጵያኖችም ወገኖች መመካከር፣ መተማመን፣ መደማመጥ፣ መነጋገር ያስፈልጋል እና በዚህ አቅጣጫ ከሄድን ችግሩን ማንፈታበት ምክንያት የለም። ግን አሁንም ቢሆን ቁልፉ መንግስታት ናቸው። የኢትዮጵያ መንግስት ወርውሯል። ወርውሯል ማለት ተቀብያለሁ ብሎ በግልጽ ለዓለም ነው ያወጀው። ዓለም ባለበት በገሃድ ነው በድብቅ ሳይሆን ከዛም በኩል ከአስመራም በኩል አንድ አይነት ምላሽ እንደው ሳውል ሳይደር ያስፈልጋል። ሳምንት ቀንና ቀንን እየወለደ ሲሄድ ሁለት ሳምንት ሶስት ሳምንት ወር ዝም ከሆነ ነገሩ ሁሉ ሊያፈላሸውና ይሄንን ትልቅ ወርቃማ ኦፖርቹኒቲ ሊያዳክመውና የተቸለሰ ውሃ ሊያፈስበት ይችላል የሚል አስተያየት ነው የምሰጠው።
መቼም ጦርነት ከተካሄደ በኋላ ይሄ ሁሉ ከጠፋ በኋላ ይቅር ብሎ ዝም ብሎ ተጨባብጦ የሚኬድበት ሁኔታም ላይኖር ይችላል እና የጦር ተጠያቂነት ጥያቄዎች ሁሉ ሊነሱ ይችላሉ። ምን ማድረግ አለባቸው ይላሉ ዶክተር ብሩክ በዚህ በኩል ሁለቱ መንግስታት?
እንደውም የተዘነጋ ነጥብ ነው። ቅድምም እንደውም አስተው ያሳጥራለሁ ብዬ ወደ ጎን አረኩት እንጂ ኮሚሽኑ ሲቋቋም ሁለት ኮሚሽን ነው። አንዱ የባውንደሪ ኮሚሽን ነው፣ እሱን የሚያካልል ዲሊሚት እና ዲሊኒየት የሚያደርግ። አንደኛው ደግሞ የኮምፐንሴሽን የካሳ ኮሚሽን ነው እና እሱ ሁሉ ታሳቢነት ተወስዷል። ኢትዮጵያ ንብረቶች ምጽዋና አሰብ ላይ የተወረሱት በተለይ አሰብ ላይ ኤርትራ ወገኖችም ኢትዮጵያ ውስጥ የተወረሰብን ንብረቶች፣ ፋብሪካዎች አሉ የሚለው ሁሉ ጉዳይ የሁለቱም ሀገር ዜጎች ለዛ ኮሚሽን ጉዳያቸውን በመንግስታቸው አለዛ በቀጥታ በኩል እንዲያቀርቡ ደንሃግ ኒደርላንድስ ነው ተቀማጭነት የነበረው ፍርድ ቤቱ ወደዛ እንዲያቀርቡ ተደርጎ በዛ ምላሽ እንዲሰጥ ተመዝግቦ እንደተያዘ ነው ማቀው እና ካሳማ ያው ያስፈልጋል። ምክንያቱም ሰው ተፈራ ንብረት በከንቱ ሲጠፋ ተገቢ አይደለም። የኢትዮጵያ ንብረት ኤርትራ ውስጥ የተወረሱ አሉ፣ ኢትዮጵያ ውስጥም የተወረሰብን የሚሉም ኤርትራኖች አሉ ወገኖች እና ይሄንን በዛ መልክ ነው እንዲታይ የተወሰነው እና ተመዝግቦ እንደተያዘ አውቃለሁ።
ዶክተር ተስፋ ማርያም እርሶስ ምን ይላሉ?
እስማማለሁ ከዶክተር ብሩክ ጋር በዚሁ በሰላሙ ጊዜ እንግዲህ መስማማቱ ከኛ ጋር መጀመር አለበት። መስማማበት ነገር ምንድን ነው? በግልጽ ልናገር የኤርትራ መንግስት ምላሽ መስጠት አለበት። እኔ እንግዲህ በትንሹ አቅሜ እንግዲህ አሁን ይህችን እድል ተጠቅሜ የኤርትራ መንግስት የኔ መንግስት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ እንዲሰጥ እጠይቃለሁ። ምናልባት ምላሹም ቢሆን አትሊስት ዝምታው ምናልባት እንደ ሌላ ትርጉም እንዳይሰጥ የነበረው ቃልም ቢሆን ተስፋ አደርጋለሁ ረዘም ያለ ምላሽ እንዲሰጥ። ምክንያቱም ከኔ በላይ መረጃ ይኖረዋል መንግስት። ስጋት ቢኖረውም ስጋቱን ገልጾ የኤርትራ መንግስት ለዶክተር አብይ ምላሽ እንዲሰጥ፣ በኢህአዴግ የቀረበውን ጥሪ ምላሽ እንዲሰጥ ጠይቃለሁ። ለክብር ለወንድማማችነት ተብሎ ዋናው ነገር በኤርትራ በኩል የሚነገረው ምንድን ነው? ከእኛ ምን ምላሽ ይጠበቃል? መልሰናል እኮ ተቀብለነዋል ብለናል፣ እነሱም ተቀብለናል አሉ እና ወደ ተግባር እንሄድ። ይኸው ተግባር የሚለው ነገር እንግዲህ ስጋታቸውን መግለጽ አለባቸው ለህዝቡ፣ አትሊስት ሁላችንም እንዲገባን ምን ነው ስጋታችሁ። ተቀብለናል ካልክ እንግዲህ መሬቱን ዲማርኬት አድርገህ እያንዳንዱ ሰው የራሱን ያውቃል። በድንበር ያሉ ሰዎች እኔ በፍጹም አያሰጋኝም። እኔ ለምንድን ነው እንደ ስጋት ተብሎ የሚቆጠረው? ምክንያቱም ከዛ በላይ ጥፋት ስላየሁ ሊሆን ይችላል። በአብዛኛው በሰላሳ አመት ጦርነት ውስጥ በኤርትራ የወደመ ንብረት፣ የጠፋው ህዝብ፣ የተሰደደው ህዝብ በጣም ትልቅ ነው። አሁን በመሀል ሀገር እኔ መሀል ሀገር የሄድኩት ከተመረኩ በኋላ ነው። መሀል ሀገር የነበረው ኑሮና በኤርትራ እኔ ያሳለፍኩት ኑሮ እኔ ሳድ በጣም አይገናኝም። ለምንድን ነው አሁን የመሀል ሀገር ሰዎች እየሞቱ አልነበረም ማለት አይደለም፣ ግን ጦርነቱ ባንተ ቤት ሲደረግ፣ ባንተ እርሻ ቦታ ሲደረግ፣ ቤትህ ሲቃጠል እና የጦር ሜዳ ሲሆን የራስ ሀገር ለሰላሳ አመት። ሌላው ደግሞ የኢትዮጵያ ህዝብ ልጆቹን ብቻ ነው እየላከ የነበረው። ልጆቹና ንብረቱን ይልክ ነበር በኤርትራ ጦርነት። የኤርትራ ህዝብ ግን ልጆቹና ንብረቱን መሞት ብቻ ሳይሆን የጦር ሜዳም ሆኖ ነው ለሰላሳ አመት ያሳለፈው። መካካስ ከተባለ እንግዲህ ይህንንስ ማን ይካሰው የሁሉ ጥፋት? አሁን እንግዲህ እኔ የሚመስለኝ ወደፊት እንመልከት። በጠረፉ አካባቢ የሚኖሩ ሰዎች በፍጹም መነካት ያለ ለምን የሁለቱ አገር ዜግነት አንሰጣቸውም? ብዙ መፍትሄ እኮ ሊመጣ ይችላል። ማንም ሰው ከዛች መሬቱ ከህይወቱ ከያት ቅድማ ያት ከነበረባት መንደር ለምን ነው የሚፈናቀለው? አይፈናቀልም። ይህች በኤርትራ ግዛት ነች ተብሎ የኤርትራ ባንዲራ ከተተከለባት ለምን ይሁሉት ሀገር ዜግነት አይሰጠም? ያውም የበለጠ እኔ እንኳን እዛ መሬት ቢሰጡኝ ዛሬ እሄዳለሁ። ምክንያቱም እዛው ቦታ ሆነ በሁለቱም ቦታ የቦርደር የሰላም ቦታ ከሆነ የቦርደር ቦታ ንብረት ካለ የንግድ ቦታ ነው፣ የመለዋወጫ ቦታ ነው። በጣም ደስ የሚል ነገር ነው። እና ለምን ብዙ መፍትሄዎች ሊሰጡ ይችላሉ። የማንም ሰው እኛ እንደሌላ የዘላን ህዝብ አይደለም፣ ወይም ባለቤት የሌለው መሬት የለንም። በሃይላንድ ኤርትራና ትግራይ እያንዳንዱ ሰው መሬቱን ያቀዋል። የማንም ሰው መሬት ወስደህ ደግሞ በሰላም አትኖራት። መንግስትም ቢሰጥ አገርም ቢቀየር የነንትና መሬት ነው ተብሎ እያንዳንዱ ሰው ያቀዋል። ያንንም መሬት ደግሞ ተቀብሎ የሌላ ሰው ንብረት ዘርፎ ሚኖር ባህልም የለንም፣ ተቀባይነትም የለውም። ስለዚህ ፍራቻው የት ላይ እንደሆነ አይገባኝም። የኤርትራ መሬት የሚባል ነገር ለኢትዮጵያ ከተሰጠ ምን ችግር አለው? የኢትዮጵያ ባንዲራ ተተክሎበት ኤርትራውያን የኖሩበት እዚህ እንግሊዝ ሀገር የእንግሊዝ ሀገር ዜግነት ይዤ የእንግሊዝ ሀገር መሬት ገዝቼ ቤት ይዤ የኖርኩ አይደለም? የት ነው ችግሩ? መሬት እኮ አይጓዝም። ማንነት ደግሞ ለማንኛውም እዚህ ዝርዝር ውስጥ ለመግባት ሳይሆን የሚያሰጋ ነገር የለም። በዚሁ ሁላችንም በመላው ዓለም ያለን ኢትዮጵያውያንና ኤርትራውያን የዓለምም ህብረተሰብ ጭምር ካሳ የሚፈለግ ከተፈለገ ለምን በፈለጉበት ቦታ እንዲኖሩ እዛው ያለበት ልትኖር ከተፈለግ ባድመ ያለው ሰው ለምሳሌ ኢትዮጵያዊ እኔ ኢትዮጵያዊ ነኝ ካለ ወል እንግዲህ ይህች ቦታ ለኤርትራ ትሰጥታለች። እዚህ ለመኖር ከፈለግ በሙሉ መብት የሚጠበቅበት ነገር በህግ የተቀመጠ መብቶች ሊሰጡት ይችላሉ። አይ እኔ ሌላ ቦታ እሄዳለሁ ከተባለም ለምን ቪላ አንሰራለትም? ይህን ሰው መካስ እኮ እንችላለን። ሰዎች ከሰው ከጠፋበት የአንድ ሰው ህይወት ዋጋ ምንድን ነው? እና ያች የአንድ ቤት ዋጋ ደግሞ ምንድን ነች? ሊኖር ከፈለገ ሰው ይኖራል። ልክ ኢትዮጵያውያን ኤርትራ ውስጥ እንደሚኖሩት እና ኤርትራውያን ኢትዮጵያ ውስጥ እንደሚኖሩት መንቀሳቀስ ከተፈለገ ደግሞ በደንብ አቋቁመን ሰዎቹን ለወደፊቱ በሰላም የሚያኖረን ሁኔታ ሰዎቹን ቁስላቸውን የማያስታውሱበት በሚሆንበት ሁኔታ መካስ እንችላለን። ሁለታችን እንደ አንድ ህዝብ ሆነን የዓለም ህብረተሰብን ረድቶን እና ይቺ የቦርደሩ ጉዳይ መነጋገር አለብን። መሬት አይሸጥም አይለወጥም የሚለው ነገር ወል ብዙ እንትን ባናደርጋ ይችላል። እንችላለን ይህን ነገር በሰላም ለመፍታት። ማንም የማንም ሰው መሬት አይዘርፍም። የሁለት ሀገሮች ዜግነት መስጠት እንችላለን። ልዩ መብት ሊሰጥ ይችላል። ሰዎች እንትናቸው ከሆነ ፕራይም ሚኒስተር መለስም በተናገሩት በኢንተርቪው አለ ከተፈለገ እኛ በሀሳብ ነው የምናቀርበው ይችን መሬት ለምን የእናንተ መሬት ነውና ለምን አንሰጣችሁም? እናንተ ደግሞ የእኛን የምንለው መሬት ለምን አሰጡንም ብለን እንጠይቃለን። ግን በትክክል ነገሩ በውሳኔው ደረጃ መሆን አለበት ከተባለ ግን መንደሮች ይከፈላሉ፣ ሰዎችም ይንቀሳቀሳሉ ብለው ራሳቸው ፕራይም ሚኒስተር መለስ የተናገሩት ቪዲዮ አለ። ደስ ከአሰና ጋር የተደረገ ኢንተርቪው ብታዩት ትግርኛ የምትሰሙ ሰዎች እዛ በግልጽ አስቀምጠውታል። የመሬት መከፋፈል የመሬት የህዝብ መንቀሳቀስ ችግር አይደለም ለቲፒኤልኤፍም ጭምር። ዋናው ነገር ግን ዶክተር ብሩክ እንዳሉት ጊዜው ደርሰዋል። አሁን ታይም ሂልስ እንዳሉት ጊዜው እንግዲህ ያድናል። በስልጣን የነበሩት ሰዎችም በብዙ ምክንያቱ በእድሜም በምን በዛችን ስር ጊዜ የነበሩት ሰዎች ያን ያህል ኃይለኞች አይደሉም። አዲስ ኃይል መጥተዋል አሁን እና በዚሁ መሰረት በአዲስ የሰላም መንፈስ መንቀሳቀስ እንችላለን እና ይቻላል። ሌላው ተስፋ የሚያሰጥ ነገር አንዳንድ ሰርግ ሲሄድ አሁን በዚህ በለንደን የምቀመጥበት ወይም በእንግሊዝ ሀገር ኢትዮጵያውያንና ኤርትራውያን አብረው ነው የሚደንሱት፣ አብረው ነው የሚጫወቱ። ትግርኛ ተጫወተ አማርኛ የማይጫወትበት ቦታ አላገኘም። የድሮ ሰዎች እንግዲህ በዚህ በትጥቁ ትግል የነበሩ ሰዎች አማርኛ ሲሰሙ ኤርትራውያን በጣም ነው የሚቆጩት የነበሩት። አሁን ግን ኖርማል ሆነዋል። ህዝቡ ባህሉን በደንብ ነው ደስ ብሎት ነው የሚካፈለው። እንደ አንድ ህዝብ ነው የሚንቀሳቀሰው። አብረው ለሞት ለውጊያ የቀረቡት በሁለቱ ወገኖች ሁለቱም ተሰደው በባህር በሊቢያ አልፈው እዚህ አውሮፓ ሲመጡ የትግራይ ሰዎች ወይም የኢትዮጵያ ሰዎች ኤርትራውያን ነን ብለው እጃቸው ሲሰጡ የኤርትራ ልጆች ደግሞ ስለ ኤርትራ ታሪክ ሲያስተምራቸው ነው የምናየው። እነዚህ እንግዲህ በጥይት ሲማዘዙ የነበሩት ወጣቶች ናቸው። ሁለቱም ግን ሁለቱ መንግስታት በጥላቻ ሲያጣሏቸው እንዳልነበሩ አሁን ደግሞ ውጊያው ከተጨረሰ በኋላ ሁለቱም ስደተኞች ሆነው አውሮፓው አብረው ተጉዘው እዚህ አብረው እየኖሩ ነው፣ እየተጋቡ ነው። ሁኔታው በጣም ተቀይሯል እና ይህችን ነገር ያዝ እናድርጋት። እኛ ልክ እንስንደር ቤተክርስቲያንም ሮል አላት። ለምሳሌ አሁን ዛሬ ከአንድ እዚህ ለንደን ካሉት ከቅዱስ ሚካኤል ቤተክርስቲያን የኦርቶዶክስ ቤተክርስቲያን ከሳቸው ጋር ስናገር ነበር እና በጣም ነው ደስ ያላቸው። ለምን ቅዳሴ አናደርግም? ይህን ነገር አትሊስት የሰላም መንፈስ ነው እና ሁለቱም እንግዲህ በአንድ ሃይማኖት የምንኖር ሰዎች ስለሆን ለምን አብረን መጥተን የሰላም ቅዳሴ አይደረግም በሁሉም ተብለን፣ እሺ እንግዲህ ጥሩ ሀሳብ ነው ያሉት እና ይህችን ነገር ለምሳሌ አሁን የሚቀጥለው እሁድ በመላው ኢትዮጵያና ኤርትራ ይህንን ነገር የሚያንጸባርቅ እያንዳንዱ ቄስ ቢሰብክ፣ ሁላችሁንም እንግዲህ ያለፈውን ብሶታችሁን አታስታውሱ፣ አንድ ህዝብ ነን አሁን ደግሞ የሚቀጥለው በካሳና በመናምን አይደለም ነው የሚቀጥለው ተስፋ የሚቀጥለው ሀብት ያብሮ መኖራችን ያን ዋናው ካሳችን ሰላም የራሳችን ካሳ ነውና የእግዚአብሔር ፍቃድ ነውና ብሎ ያንዳንዱ ቄስ ያንዳንዱ የሃይማኖት መሪ በዚሁ እሁድ የሚቀጥለው እሁድ ይህን ነገር ከሰበከ ፖለቲከኞቹ በትክክል ነገሩን ይከተሉታል እና ይህን ነገር መጀመር እንችላለን። በሌላ በሶስተኛ ደረጃ ደግሞ ዶክተር ብሩክ እንዳሉት እኛ ምሁራን በተለይ በአውሮፓ ምንኖር ኤርትራውያን ነው በትክክል በአብዛኛው የሚመለከቱት ኢትዮጵያውያን እንግዲህ ደስ በአክኖሎጅ ማድረግ የሚፈልገው በኢትዮጵያ ጥሩ መንፈስ ጥሩ የዲሞክራሲ መንፈስ እየታየ ይመስላል። በሁሉም በተለይ ዶክተር አብይ ከመጡ በኋላ የኢትዮጵያ ህዝብ እንግዲህ የኢትዮጵያ ባለቤት ሆኖ የስልጣን ባለቤት ሆኖ በባለቤትነት ደረጃ የሚናገርበት ሁኔታ ነው ያየሁት። በኤርትራም ተስፋ አድርጋለሁ ያን ነገር እንጀምራለን። ውጪ ያለው የኤርትራውያን ወንድሞች በዚህ ማስተላልፈው እንግዲህ እኛም ያን መንፈስ እንጀምር ያን መንፈስ ጀምረን የመንግስታችንን ምክር በመስጠት አስተያየታችንን በመስጠት ከኢትዮጵያውያን ጓደኞቻችንን በስፋት በመገናኘት ነገሩን የሰላሙን መንፈስ እንዲቀጥል እኔም ጥሪ አቀርባለሁ። እኔም የተቻለኝን ነገር ለማድረግ ሞክራለሁ። ልክ በአሜሪካና በሌሎች ሀገሮች እንደተጀመረው በፎርማል ነገሩ እኛም ብንደራጅም ጥሩ ነው። በእያንዳንዱ ለምሳሌ ለምን ትንሽ በእያንዳንዱ ዩኒቨርሲቲ ወይም በትንሽ ከተማዎች ብቻ ከመሆን አልፎ ለምን በእያንዳንዱ ከተማ የኢትዮጵያና የኤርትራ ወዳጅነት ማህበር አንጀምርም? ዛሬ እንግዲህ እንደ ፎርማል ተደርጎና ዋናው ፕሮጀክታችን ምን ለማድረግ የሚባለው ይህችን የሰላም ጥሪ ወደ እልባት ለማድረስ እንሞክራለን። ሁላችንም ደግሞ አገር ቤት ያሉ በኢትዮጵያም ይሁን በኤርትራም ይሁን ውጪ ያለ ነው ለምን በእያንዳንዱ ከተማ ለምን አንገናኝም? እና ይሄንን ነገር ደግሞ አብረን መገናኘታችን የተሰጠውን መግለጫ መወያየታችን ስጋታችን ተስፋችን በመግለጽ የቴክኖሎጂ ጊዜ ነውና ያችን በቪዲዮ ቀርጸን በኢንተርኔት ይሄን ኢንተርኔት ብንሞላው በሰላም በሚለው ነገር ብንሞላው ነገር እኮ ወደ እንረዳለን ያ ፖዚቲቭ ነገር ማድረግ እንችላለን። እና በተጀመረው መልክ ምሁራንም እንደራጅ ይሄን የሰላም በኢትዮጵያና ኤርትራ ወዳጅነት የሚለው ነገር በእያንዳንዱ የሃይማኖት መሪዎችም በዛሬው እሁድ ጀምረው ይሄን ነገር ቢሰብኩ ወጣቶቻችንም እንደድሮው ቢቀራረቡ ሰላሙ ይመጣል። ዋናው ካሳችን ደግሞ ሰላም ነው። የ30 አመት ውጊያው ካሳ አልጠየቅንም እኛ ኤርትራውያን። ካሳችን ከኢትዮጵያ ጋር በሰላም መኖር ነው። አሁንም የዚች ያለፈችው ውጊያ በካሳ በመናምን ብለን እርግጥ በግል ደረጃ ተወድቻለሁ የሚለው ሰው ነገሩን መቀጠል ይችላል። ሁላችንም መርዳት እንችላለን። ዋናው ካሳችን ግን ለቀጣዩ ሰላም መሰረት ማስቀመጥና የሚቀጥለው ትውልድ በዚህ ጉዳይ እንዳያልፍ ማድረግ ነው። አመሰግናለሁ።
መቼም እንደ ምሁራንም እንደ ሰውም እንደ ማንም መደበኛ ሰውም ብዙ አንኳር የሆኑ ነገሮችን አንስታችኋል። መፍትሄ ያዘል አስተያየቶችን ሐሳቦችን ሰጣችኋል። ሁለታችሁም ንግግራችንን ለማጠቃለል ፕሮፌሰር ብሩክ ሳልናገር መውጣት አልፈልግም የሚሉት ሐሳብ ካለ ድል ሰጥቶታል።
እሺ አመሰግናለሁ አቶ ሰለሞን። ወንድሜን ዶክተር ተስፋ ማርያምን ላመሰግን ፈልጋለሁ። በጣም ልብ የሚነካ እንደውም ፕላን ኦፍ አክሽን ልበል ምን ማድረግ እንዳለባችሁ ሁለቱ ወንድማማች ህዝቦች ግራስሩት ሌቭል ሁሉ ጀምሮ ከታች ጀምሮ ወደ ላይ በጣም ንጋራው ነው እና ላመሰግናቸው ፈልጋለሁ። ይሄን የመሳሰለ ድምጽ ነው የሚያስፈልገው። በጠላትነት በመታየት ሳይሆን ወንድማማችነት። ያለፈው የሆነ ሆኗል፣ ያለፈው አልፏል፣ ግን ወደፊቱን ደግሞ ማየት ያስፈልጋል። ይሄን ምነው ተስፋው ለመጪው ትውልድ ነው። ይሄንንም የማስደግፈው ለምሳሌ የኢትዮጵያንም ኤርትራንም ነጥቦች አንድ ቦታ አይቼ የሰሞኑን አንድ መስታወሻ ያለች 59% ኤርትራ ውስጥ ከዜሮ እስከ 24 አመት ናቸው። እንግዲህ ኤርትራ 6 ሚሊዮን ህዝብ አላት ይባላል። ሀገር ኤርትራ 60% ወጣት ነው። ኢትዮጵያን ኮስን ከ105 ሚሊዮን ህዝብ ውስጥ ከዜሮ ከተወለደ ህፃን እስከ 24 አመት ኢትዮጵያ እድሜ ያለው 64% ነው። እንግዲህ እነዚህ ናቸው ኤርትራን የሚወርሱ ኢትዮጵያን የሚወርሱ ወደፊት
እንዴት አነሳ
እነዚህ ናቸው ኤግዛክትሊ ወደፊት ሀብትና የወደፊት መሪዎች የሚሆኑት እነዚህ ናቸው። ይህንን ነው ማስገንዘብ የምፈልገው። እነዚህን ልጆች እነዚህን ወጣቱን የሁለቱን ታሪክ እንዲያውቁ እንዲተዋወቁ፣ በጠላትነት ሳይሆን እንዲቀራረቡ። ቀደም ሲል ከኮሎኒያሊዝም መምጣት በፊት በጣም ታሪክን በምን የተታሰሩ እንደሆነ አክሱሙን ሁሉንም በፊት የነበረው ሁኔታ በጎን ፖዘቲቭ ቲንኪንግ እንዲኖራቸው ዴቨሎፕ እንዲያደርጉ ሁሉም የራሱን ድርሻ ወጣት አለበት እላለሁ። በመጨረሻ ምለው ምንድን ነው አይቀርም አንድ ቀን የተነፋፈቀ ወንድማማች ህዝብ እኛም ወደዛ እነሱም ወደዚህ የሚመጡበት ሁኔታ ይፈጠራል። ምንም ጥርጥር የለውም። ይህንንም ለማድረግ ግን ሁሉም የራሱን አስተዋጽኦ ያስፈልጋል። መንግስቶችንም ጀንትሊ ፑሽ ማድረግ እሳቸው እንዳቀረቡት ሁለቱም ህዝባት መንግስቶቻቸውን ጀንትሊ ምክርና ሀሳብ እየሰጡ ወደዛ እየገፋፉ ሁለቱ ህዝብ የተነፋፈቀ ህዝብ እንዲገናኝ እንዲያዩት ማድረግ እንደሚያስፈልግ እና ሁለቱም ህዝቦችን ወደፊት ህልውናቸው ሲሉ ተቀራርበው አንድ ላይ የሚያድጉበትንና አንድ ላይ በሰላም የሚኖሩበትን ሁኔታ ፈጥሮ ማያውቃል። እንደ ጥንቱ ተቀራርበው አንድ ላይ ሊኖሩ ይችላሉ። ምንም የምናውቀው ነገር የለም። ለአሁን ግን ሁለቱም እንደ ሴፕሬት ሀገር እንደውም አንድ አባባል አለ። ሁለቱ ኤርትራ ወንድማማቾች ሰሞኑን ያየሁት አንዱ ኢትዮጵያ ቀረ፣ አንዱ ኤርትራ ሄደ። ሁለቱም ጋዜጠኞች መሰሉኝ ወንድማማቾች አንድ ማህፀን ውስጥ ያለን እንደ ሁለት ልጆች ይቆጠራሉ እንዳሉት የኢትዮጵያና የኤርትራ ጣፋንታ አንዱ ከአንዱ ማይላቀቅበት ነው። አንዱ ከደላው ያኛውም ይደለዋል፣ አንዱ ከተጎዳ ያኛውም ይጎዳልና በጋራ ሁለቱን ህዝብ አንድ ላይ በሰላም ይኖርበት ሁኔታ እየፈጠር የምንሄድበት ሁኔታ ጊዜው ደርሷል። አሁን በፈጠነ ሁኔታ እንደሚሄድ ተስፋ አደርጋለሁ። ከኤርትራ ወገኖችም ምላሽ እንደሚመጣ ተስፋ አደርጋለሁ።
በለንደኑ ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር ተስፋ ማርያም ማህሪ፣ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉ ብልህነት ጥልቀት ላለው ታሪክን ያጣቀሰና መፍትሄን የጠቆመ ንግግሮቻችሁ፣ አስተያየቶቻችሁ በጣም አርግ ያመሰግናለሁኝ። በአድማጮች
እኛም ከልብ አመሰግናለሁ ለዚህ ዕድል የሰጠህን አንተ በጣም ቪኦኤ ለማመስገን ፈልጋለሁ። ወንድሜ ዶክተር ብሩክም የተናገሩት በጣም ደስ የሚል ነው እና በዚህ ሁኔታ እንግዲህ ሁላችንም አስመራ በምትመጡበት ጊዜ ለሁለታችሁም እራቴን ነው የምከፍለው።
በናፍቆት ጠብቂያት ነበር እንጂ አመሰግናለሁ።
ተስፋ ማርያም እንግዲህ ጉርጉሱም ወይም ምጽዋ እንገናኝ ይሆናል።
ትክክል።
አይዞህ ወንድሜ እንገናኛለን።
እንገናኛለን።
መልካም
አድርግልን። እናመሰግናለን።
በጣም በጣም እናመሰግናለን። በጣም አመሰግናለሁ ሁለታችሁንም። ደህና አምሽልኝ።
ደህና አደሩ። እሺ፣ አደሩ።